ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን፣ በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን። ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ የሐሙስ የመጋቢት 20 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ ክርስቲያኖች ዘንድ አሁን ያለንበት ሳምንት የሕማማት ሳምንት እንደሆነ ይታወቃል። በዚህ የሕማማት ሳምንት ውስጥ በካቶሊክ ቤተ ክርስቲያን ሥርዓት አምልኮ ደንብ መሠረት እኛን ለማዳንና ከእግዚአብሔር ጋር ሊያስታርቀን ራሱን መሥዋዕት አድርጎ ያቀረበው ኢየሱስ ክርስቶስ ተላልፎ መሰጠቱ፣ መንገላታቱ፣ በመስቀል ላይ እንደ ሌባ መሰቀሉ፣ መሞቱ፣ መቀበሩና ከሙታን መነሳቱ፣ እነዚህ ሁሉ ነገሮች የተከናወኑባቸው ሦስት ዋና ዋና ቀኖች በታላቅ መንፈሳዊነት ይከበራሉ። እነዚህ ሦስቱ ቀኖች ኢየሱስ ክርስቶስ መከራውን ከመቀበሉና ከሐዋርያት ጋር የመጨረሻውን እራት ከመብላቱ በፊት የሐዋርያቱን እግር ያጠበበት፣ እርሱ በምድር ላይ በነበረበት ወቅት የጀመረውን መንፈሳዊ ተልእኮ እንዲያስቀጥሉ በማሰብ ምስጢረ ክህነትን የመሠረተበት፣ ከሐዋርያቱ ጋር የመጨረሻ እራት የተካፈለበት የጸሎተ ሐሙስ ምሽት በቀዳሚነት ይጠቀሳል። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ ሞት የተፈረደበት፣ የተሰቃየበት፣ በመስቀል ላይ ተሰቅሎ የሞተበትና የተቀበረበት የስቅለተ ዓርብ ዕለት ይጠቀሳል። በሦስተኛ ደረጃ ጌታችን ኢየሱስ ክርስቶስ በታላቅ ኃይል ሞትን ድል አድርጎ ከሙታን የተነሳበት የዕለተ ሰንበት ቀን ይከበራል። በእነዚህ የእምነታችን መሠረት በሆኑት በሦስቱ ቀናት ውስጥ በተፈጸሙት የፍቅር ምስጢራት ተግባራት ውስጥ ክርስቲያኖች ሁላችን ራሳችንን በማስገባት በታላቅ መንፈሳዊነት በንስሐ በጾምና እንዲሁም በጸሎት እንድንተጋ ያስፈልጋል። በዚህም መሠረት በዛሬው ቀን ኢየሱስ ክርስቶስ መከራውን ከመቀበሉና ከሐዋርያት ጋር የመጨረሻ እራት ከመብላቱ በፊት የሐዋርያቱን እግር ያጠበበት፣ እርሱ በምድር ላይ በነበረበት ወቅት የጀመረውን መንፈሳዊ ተልእኮ እንዲያስቀጥሉ በማሰብ ምስጢረ ክህነትን የመሠረተበት፣ ከሐዋርያቱ ጋር የመጨረሻ እራት የተካፈለበት የጸሎተ ሐሙስ ምሽት በመከበር ላይ ይገኛል። ዛሬ በተከበረው የጸሎተ ሐሙስ ዕለት ከጳጳሳዊ መንበር የክብረ በዓል ሥነ ሥርዓት አስከባሪ ጽሕፈት ቤት ባወጣው መርሃ ግብር መሠረት ከጠዋቱ 3:30 ላይ የተጀመረውን ሥነ ሥርዓት የመሩት ርዕሰ ሊቃነ ጳጳሳት ፍራንችስኮስ ከካርዲናሎች፣ ከጳጳሳት፣ ከቄሳውስትና ከዲያቆናት ጋር በመሆን በርካታ ምዕመናን የተካፈሉበትን መሥዋዕተ ቅዳሴ በቅዱስ ጴጥሮስ ባዚሊካ ውስጥ አሳርገዋል። በመሥዋዕተ ቅዳሴው ሥነ ሥርዓት ላይ ርዕሰ ሊቃነ ጳጳሳት ፍራንችስኮስ በዕለቱ በተነበቡት ምንባባት ላይ ተመስርተው ያደረጉትን አስተንትኖ በስፋት በመዳሰስ በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን ጆሮ እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
cari fratelli sacerdoti della diocesi di Roma e delle altre diocesi del mondo. Leggendo i testi della liturgia di oggi, mi veniva alla mente con insistenza il passo del Deuteronomio che dice: infatti, quale grande nazione ha gli dèi così vicini a sé, come il Signore nostro Dio è vicino a noi ogni volta che lo invochiamo?
የተወደዳቸው የሮም ሀገረ ስብከት ካህናትና በዓለም ዙሪያ ከሚገኙ ሀገረ ስብከቶች የተውጣጣቸው ካህናት በዛሬው ዕለት ሥርዓተ አምልኮ የተነበቡት ምንባባት በተለይም ደግሞ በኦሪት ዘዳግም በምዕራፍ 4 ቁጥር 7 ላይ የተጠቀሰው በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለኛ ቅርብ እንደሆነ አማልክቱ የሚቀርቡት ሌላ ታላቅ ሕዝብ ማን ነው? የሚለው በአእምሮዬ አንድ ነገር ትዝ እንዲል አድርጎኛል። የእግዚአብሔር ቅርብ መሆን የኛ ሐዋርያዊ ቅርብነት። በነቢዩ ኢሳይያስ መጽሐፍ ውስጥ እግዚአብሔር መልእክተኛውን አስቀድሞ በሕዝቡ መካከል እንዲሆን ለድሆች፣ ለታመሙት፣ ለእስረኞች ቅርብ ይሆን ዘንድ ቀብቶ እንደላከው መንፈስ ቅዱስ በርሱ ላይ እንደሆነና መንፈስ ቅዱስ ወደፊት እንደሚመራውና ከአገልጋዩ ጋር በጉዞ ላይ አብሮት እንደሚሆን የሚገልጸውን መልእክት በቀዳሚነት እናገኛለን። በመዝሙረ ዳዊት በምዕራፍ 88 ውስጥ እግዚአብሔር ከልጅነቱ ጀምሮ ከንጉስ ዳዊት ጋር እንደሆነና በእጁ ይዞት ይመራው እንደነበር አሁንም ደግሞ በስተርጅናውና በሕይወቱ ሂደት ውስጥ እግዚአብሔር ለርሱ ቅርብና ታማኝ በመሆኑ የተነሳ እርሱም በስተርጅናው ታማኝ የሚለውን መጠሪያ ለማግኘት ችሏል። በዮሐንስ ራእይ ላይ ደግሞ ከጌታ ጋር ተጨባጭ ግለሰባዊ የሆነ ቅርበት በመፍጠር ከርሱ ጋር ህብረት እንድንፈጥር ይጋብዘናል። እርሱን የሰቀሉትም እንኳን ሳይቀር እርሱን እንደሚያዩት የሚያመላክተው የትንሣኤ ጌታ ቁስል ምንጊዜም የሚታይ እንደሆነ እንዲሰማን ያደርጋል። እኛ ለርሱ ቅርብ ለመሆን በምንፈልግባቸው ጊዜያት ሁሉ እርሱ እኛን ሊገናኘን እንደሚመጣ፣ በስጋዊ ቁስል ለሚሰቃዩ በተለይም ደግሞ ለሕፃናት ቅርብ ለመሆን ሁሌም እንደሚመጣ ይገልጽልናል። በዛሬው ቅዱስ ወንጌል ውስጥ በማዕከላዊነት የተገለጸው ከጌታ ጋር የነበሩ ሰዎች ትኩር ብለው እርሱን ይመለከቱት እንደነበር የሚገልጸውን የመጽሐፍ ቅዱስ ክፍል እናሰላስላለን። ኢየሱስ ናዝሬት በሚገኘው ምኩራባቸው ውስጥ ለማንበብ ተነሳ። የነቢዩ ኢሳይያስ ጥቅልል መጽሐፍ ተሰጠው። ጥቅሉንም መጽሐፍ በተረተረው ጊዜ እንዲህ ተብሎ የተጻፈበትን ክፍል አገኘ። የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና፣ ለታሰሩት መፈታትን፣ ለታወሩት ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውንም የጌታ ዓመት እንዳውጅ ልኮኛል የሚለውን ምንባብ አነበበ። ንባቡን ያጠቃልለው ይህ ቃል እርሱን የሚያመለክት እንደሆነ በመግለጽ እርሱም ይህ አሁን በጆሮአችሁ የሰማችሁት የመጽሐፍ ቃል ዛሬ ተፈጸመ ይላቸው ጀመር። ኢየሱስ ይህንን የመጽሐፍ ቅዱስ ክፍል በመክፈት እንደ አንድ የሕግ መምህር ማንበብ ጀመረ። እርሱ እንደ አንድ የሕግ መምህር ወይም የሕግ ጸሐፊ የመሆን ችሎታ ነበረው። ነገር ግን እርሱ ወንጌላዊ መሆን ፈለገ። በየመንገዱ እየተዘዋወረ የሚሰብክ ሰው መሆን ፈለገ። ነቢዩ ኢሳይያስ እንደገለጸው በተራሮች ላይ የቆሙ የምሥራች ይዘው የሚመጡ እግሮች እንዴት የሚያምሩ እግሮች ናቸው እንደሚለው ሁሉ ኢየሱስም መልካሙን ዜና ለሕዝቡ እየተዘዋወረ መስበክን ፈለገ። ይህም የእግዚአብሔር ምርጥ የሆነ ምርጫ ነው። ምክንያቱም እግዚአብሔር ለሕዝቡ ቅርብ የሆነ ሰው እንዲሆን መርጦታል። 30 ዓመት የተደበቀ ሕይወት፣ ከዚያም በኋላ መስበክ ይጀምራል። ቃል ሥጋ የሆነበት ምስጢር የማስተማር ዘዴ፣ ባህልን ያዋሃደ የማስተማር ዘዴ፣ በእያንዳንዳችን ቁምስናዎች ውስጥ አሁን ባለው በወጣቱ ትውልድ ባህል ውስጥ ዘልቆ የሚገባ የማስተማር ዘዴ። ለሰዎች ቅርብ መሆን ከአንድ የተወሰነ በጎነት በላይ የሆነ ተግባር ነው። ይህም በአጠቃላይ የግለሰብን የእርሱ ግንኙነት የመፍጠር ሁኔታውን በተመሳሳይ መልኩም እርሱ በራሱ መንገድ ላይ በቀጣይነት የሚጓዝና ለሌላው ሰው ትኩረት የመስጠት ባህሪን ያጠቃልላል። ብዙውን ጊዜ ሰዎች አንድ ካህን ለሕዝቡ ቅርብ መሆኑን በሚናገሩበት ወቅት ሁለት ነገሮችን ከዚህ ማግኘት እንችላለን። በቅድሚያ እርሱ በፍጹም በቦታው ተገኝቶ አያውቅም። እንዲያውም አንዳንዴ አባ እርሶ እኮ በጣም በሥራ የተወጠሩ ስለሆነ በፍጹም በቦታው አይገኙም ከሚለው በተቃራኒው የሚገኘው ሁልጊዜም በቦታው ይገኛል የሚለውን ቃል የሚያሰማ ሲሆን፣ ሁለተኛው ደግሞ ለእያንዳንዱ ሰው የሚሆን ቃል እንዴት መናገር እንደሚገባው የሚያውቅ ከሁሉም ጋር የሚነጋገር ከትላልቆች ጋር፣ ከትናንሾች ጋር፣ ከድሆች እምነት ከሌላቸው ሰዎች ጋርም ሳይቀር የሚነጋገር ሰው የሚለውን ያሰማል። ቅርብ የሆነ ካህን ማለት ከሁሉም ጋር መግባባት መነጋገር የሚችል በየመንገዱ እየተዘዋወረ ከሰዎች ጋር የሚገናኝ ካህን ማለት ነው። በመንገድ ላይ ቅዱስ ወንጌልን እንዴት መስበክ እንደሚገባ ከኢየሱስ ከተማሩ ሰዎች መካከል ፊልጶስ አንዱ ነበር። በየከተማው እየተበታተኑ በሄዱበት ሁሉ ቃሉንና መልካም የሆነውን ዜና ሰበኩ። ከዚህም የተነሳ በከተማይቱ ታላቅ ደስታ ሆነ። የሐዋርያት ሥራ ምዕራፍ 8 ከቁጥር 4 እስከ 8 ላይ እንደ ተጠቀሰው በመንፈስ ቅዱስ ተሞልተው ስብከተ ወንጌልን ካደረጉት መካከል አንዱ ፊልጶስ ነበር። መንፈስ ቅዱስ ቅዱስ ወንጌልን እንዲሰብክ ወደ መራው ወደ ማንኛውም ስፍራ በመጓዝ ይሰብክ ነበር። ከአንድ ቦታ ወደ ሌላም ይዘዋወር ነበር። የንግሥቷ ባለሟል የነበረውን ኢትዮጵያዊውን ጃንደረባ እንዳጠመቀ ሁሉ መልካም ፍቃድና መልካም የሆነ እምነት ያላቸውን ሰዎች እየተዘዋወረ መንፈስ ቅዱስ በሚመራው ስፍራ ሁሉ እየተገኘ መንገድ ለመንገድ እየሄደ ያስተምር ያጠምቅም ነበር። የሐዋርያት ሥራ ምዕራፍ 8 ቁጥር 5 እና ከ36 እስከ 40 ላይ እንደ ተጠቀሰው ለሕዝቡ ቅርብ መሆን ወንጌልን በማወጅ ሂደት ውስጥ በጣም ወሳኝ የሚባል ቁልፍ የሆነ ሚና ይጫወታል። ለሕዝቡ ቅርብ መሆን ምሕረትን በማስገኘት ሂደት ውስጥ ቁልፍ የሆነ ሚና ይጫወታል። ምክንያቱም ርቀትን ለማስወገድ መልካም ሰው እንደነበረው ሳምራዊ ለሕዝቡ ቅርብ በመሆን ምሕረትን ማስገኘት ይገባል። ለሕዝቡ ቅርብ መሆን እውነትን ለማግኘት ቁልፍ የሆነ ሚና እንዳለው መገንዘብ እንዳለብን አምናለሁ። በእውነት አማካይነት ርቀትን ማስወገድ ይቻላል ወይ? አዎን፣ በሚገባ ይቻላል። እንደ እውነቱ ከሆነ እውነት ማለት አንድን ሁኔታ ለመግለጽ የምንጠቀምበትና ቦታዎችንና ርቀቶችን ለመጥቀስ ምክንያታዊ በሆነ መልኩ የምንጠቀምበት ትርጉም ማለት ብቻ አይደለም። ይህ ብቻ አይደለም። እውነት ማለት ታማኝ መሆን ማለት ጭምር ሲሆን፣ ይህም ጌታ እንዳደረገው የሰዎችን ነባራዊ ሁኔታ ሳንመለከት እያንዳንዱን ሰው በየስማቸው እንድንጠራ ያስችለናል። የተወሰኑ ተጨባጭ እውነታዎችን ብቻ እንደ ጣዖት አድርገን የመሥራት ፈተና ውስጥ እንዳንገባ መጠንቀቅ አለብን። እነሱ ትልቅ ክብርና ኃይልን የሚሰጡና ለመገንዘብ አስቸጋሪ የሆኑ ምቹና ጣፋጭ የሆኑ ጣዖታት ናቸው። እውነተኛው ጣዖት በስውር የወንጌልን ቃላት እንደ ልብስ እንድንለብስ በማድረግ የወንጌል ቃላት ልብን እንዲነኩ አያደርግም። እናም ከዚህ የከፋው ጉዳይ ደግሞ ተራው ሕዝብ ከቃሉና ከክርስቶስ ምስጢር እንዲርቅ በማድረግ ላይ ነው። የሚከፋውም ጉዳይ ይህ ነው። በዚህ ዐይነት ሁኔታ ውስጥ የምንገኝ ከሆንን ደግሞ የካህናት እናት ወደ ሆነችው ወደመ ቤታችን ቅድስት ማርያም መመልከት ይኖርብናል። አንድ እውነተኛ የሆነች እናት ከኛ ጋር አብራ የምትጓዝ እናት ናት። ከኛ ጋር ሆና የምትታገል እናት ናት። ያለማቋረጥ የእግዚአብሔርን ፍቅር ለእኛ ቅርብ ይሆን ዘንድ የምታግዘን እናት ናት። እቺም እናታችን ቅድስት ድንግል ማርያም ናት። የቅርብ እናታችን ብለን ልንጠራትም እንችላለን። በዚህም መልኩ ማንም ሰው ከዚህ ውጪ ሳይሆን ለእርሱ ቅርብ እንዲሆን ማድረግ ትችላለች። የእኛ እናት በዚህ እንክብካቤ አማካኝነት እኛ ወደ አገልግሎት እንድንቀርብ ብቻ የምታደርገን ሳይሆን፣ ነገር ግን በዚሁ ተመሳሳይ ቅርበት ወደ ሕዝቡ እንድንቀርብና ነገሮችን በቅርበት መናገር እንድንችል ትረዳናለች። በቃና ዘገሊላ የሰርጉ ግብዣ ላይ የወይን ጠጅ ባለቀባቸው ጊዜ እርሱ የሚላችሁን አድርጉ ያለችበት ቋንቋ ትልቅ አብነት በመሆኑ የተነሳ የቤተ ክርስቲያን ቋንቋ ሊሆን ይገባዋል። ነገር ግን እንደ እርሷ ለመናገር ጸጋን ከመጠየቅ በተጨማሪ አስፈላጊዎቹ ነገሮች እያንዳንዳችን ለእያንዳንዱ ልብ፣ ቤተሰብ፣ ሁሉም ባህል ከግምት ያስገባ ቅርበት ልንፈጥር ይገባል። በዚህ ዐይነት አቀራረብ ብቻ ነው አንድ ሰው ምን እንደሚጎለውና ጌታ ሊሰጠን ከሚገባው ነገሮች ውስጥ አስፈላጊና መልካም የሆነው የቱ እንደሆነ መለየት የሚቻለው ለሕዝቡ ቅርብ ስንሆን ብቻ ነው። በመቀጠልም ክህነታዊ ቅርበት መፍጠር የሚያስችላችሁን ሦስት ቃላትን ወይም ሐረጎችን ለመጥቀስ እፈልጋለሁ። ኢየሱስ የሚላችሁን ነገሮች ሁሉ አድርጉ። ይህንንም በተለያዩ ከሺህ በላይ በሚቆጠሩ መንገዶች ለማስተጋባት የምትችሉ ሲሆን፣ ነገር ግን በዚህ አግባብ ትኩረት ማድረግ የሚገባችው የምታናግሩትን ሰው ልብ በሚነካ መልኩ በትሕትና ባሕሪ የተሞላ ንግግር፣ በመንፈሳዊ ሕይወት በሚደረግ ጉዞ አብራችሁ በመጓዝ በንስሐም ይሁን በስብከተ ወንጌል ተግባራችሁ ሁሉንም ሰዎች ልትቀርቡ ይገባል። በቀዳሚነት ሰዎችን በመንፈሳዊ ውይይቶች አማካይነት መቅረብን በተመለከተ ጌታ ራሱ ከሳምራዊቷ ሴት ጋር አድርጎት የነበረውን ውይይት ማሰላሰል እንችላለን። ጌታ በቅድሚያ ይህችን ሳምራዊት የሆነችውን ሴት በመንፈስና በእውነት እንዴት ማምለክ እንዳለባት አስተማራት። ከዚያም ቀስ በቀስ ለሠራችው ኃጢአት መጠሪያ ሰጠ። በስተ መጨረሻም በእርሱ ስብከተ ወንጌል መንፈስ ውስጥ እንድትገባ በማድረግ ወደ መንደሩ ሂዳ በመንደሩ ለሚገኙ ሰዎች ቅዱስ ወንጌልን ለመስበክ በሄደችበት ወቅት አብሮዋት ሄደ። ይህ ጌታ ያሳየን የመንፈሳዊ ውይይት ተምሳሌት የሳምራዊቷን ሴት ኃጢአት በማጋለጥ በእርሷ የስብከተ ወንጌል ተልእኮም ላይ ተጽዕኖ አልፈጠረም ነበር።
La vicinanza nella confessione la possiamo meditare contemplando il passo della donna adultera.
በሁለተኛ ደረጃ በሚስጥረ ንስሐ አማካይነት ወደ ሕዝቡ መቅረብን በተመለከተ ደግሞ ስታመነዝር የተገኘችውን ሴት ታሪክ ላይ ማሰላሰል እንችላለን። በዚህም ረገድ የሚደረገው ቅርበት በጣም ወሳኝ የሚባል ቅርበት ሲሆን፣ በኢየሱስ ፊት ቀርበው ሁል ጊዜ እውነቱን መናገር በጣም ወሳኝ እንደሆነ በግልጽ ያሳየናል። ስታመነዝር የተገኘችውን ሴት በኢየሱስ ፊት አምጥተው በፊቱ ባቆሙበት ወቅት እርሱ ተንበርክኮ ወይም ደግሞ ቁጥጥ ብሎ ከነበረበት ቦታ ተነስቶ በመቆም ፊቷን ከተመለከተ በኋላ እኔም አልፈርድብሽም እንዳላት ሁሉ የሌሎችን ፊት መመልከት ያስፈልጋል። ይህም ሕግን ማፍረስ ማለትም አይደለም። ነገር ግን በዚህ ላይ ከዚህም በኋላ ደግመሽ ኃጢአት እንዳትሰሪ ማለት ግን የሚቻል ሲሆን፣ ይህንንም የምናደርገው ልክ በአንድ ፍርድ ቤት እንደሚደረገው ዐይነት ኃይል በተቀላቀለው ድምፅ ማድረግ ሳይሆን የሚጠበቅብን፣ ነገር ግን የድምፃችን ኃይል የእግዚአብሔርን መለኮታዊ ምሕረት በሚያንጸባርቅ መልኩ ልናደርግ ይገባል። ሰዎችን በእውነት ወደ እምነት የሚያመጣ ሊሆን ይገባዋል። በዚህም ተግባር ኃጢአተኛ የሆነውን ሰው ማትረፍ ይቻላል። ትክክለኛው የድምፅ አወራረድን በመጠቀም በድጋሚ ኃጢአት አትስራ ወይም አትስሪ የሚለውን ቃል አንድ ምስጢረ ንስሐ የሚያስገባ ካህን 70 ጊዜ 70 በመደጋገም የሚለው ቃል ሊሆን ይገባዋል።
L'ultimo, l'ambito della predicazione. Meditiamo su di esso pensando a coloro che sono lontani e lo facciamo ascoltando la prima predica di Pietro.
ሶስተኛውና የመጨረሻው ቃል በስብከተ ወንጌል አማካይነት ሕዝቡን መቅረብ የሚለው ነው። ይህንን በተመለከተ ደግሞ በበዓለ ጴንጤቆስጤ ወቅት የተደረገውን በመጀመሪያው የሐዋርያው ጴጥሮስ ስብከት ላይ ማሰላሰል ይገባናል። ሐዋርያው ጴጥሮስ የእግዚአብሔር ቃል የተስፋው ቃል ለናንተ ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነውና የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ በማለትና ሕዝቡም ይህንን በሰሙ ጊዜ ልባቸው እጅግ ተነክቶ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ ብለው እስኪጠይቁ ድረስ ኃይል የነበረው ስብከተ ወንጌል ነበር። ይህም በሕዝቡ የተነሳው ጥያቄ ነገሮችን እንዴት መግለጽ፣ ነገሮችን እንዴት ማከናወንና ለምን አይነት ጥያቄ ምን አይነት መልስ መስጠት እንደሚገባን በሚገባ በመጠቆም ሁሉም ነገር ወደ ቤተ ክርስቲያን እንዲያመራ ማድረግ እንዳለብን ያስተምረናል። ስብከተ ወንጌል በጣም ወሳኝ ሚና የሚጫወት ሲሆን ይህም አንድ ካህን ለሕዝቡ ምንኛ ቅርብ መሆኑንና አንድ ካህን ከሕዝቡ ጋር የሚገናኝበት ወሳኝ የሆነ የመገናኛ መስመር ነው። በስብከተ ወንጌል ውስጥ እኛ በጸሎት ወደ እግዚአብሔር ምን ያህል እንደቀረብንና ለሕዝባችን ዕለታዊ ኑሮ ውስጥ ምን ያህል ቅርብ መሆናችንን እናያለን። አንድ ካህን በማንኛውም መስፈርት ለሕዝቡ ቅርብ ሊሆን ይገባል። በሕዝቡ መካከል ሊጓዝ ይገባዋል። መልካም እረኛ ያለውን ዓይነት ርኅራዬ ሊኖረውም ይገባል። ሕዝቡም ይህንን በሚመለከትበት ወቅት አንድ ለየት ያለ ነገር እንዳለ ይገነዘባል። በካህኑ ውስጥ ኢየሱስ እንደሚገኝ ሊመለከት ይችላል። ቅርብ እንድንሆን የምትረዳን እመቤታችን ቅድስት ድንግል ማርያም ለእኛ ሁል ጊዜ ቅርብ እንድትሆንና ኢየሱስ የሚለንን ነገር ሁሉ በተግባር ላይ እንድናውል እንድትረዳን፣ በልዩነቶቻችንም ውስጥ ሳይቀር ለሰዎች ቅርብ መሆን የምንችልበትን እንደ እርሷ እንዳልከኝ ይሁንልህ ማለት እንድንችልና ሁሌም ቢሆን ለኢየሱስ ቅርብ ሆነን መኖር እንድንችል በአማላጅነቷ እንድትረዳን ልንማጸናት ያስፈልጋል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቅዱስ ጴጥሮስ ባዚሊካ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
Yeah.
ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዛሬ ጠዋት በቅዱስ ጴጥሮስ ባዚሊካ ካሳረጉት የጸሎተ ሐሙስ መሥዋዕተ ቅዳሴ ሥነ ሥርዓት በመቀጠል ከሰዓት በኋላ በአስር ሰዓት ላይ በሮም ከተማ ትራስተቨሬ በሚባል ስፍራ በሚገኘው በሬጂና ቼሊስ ማረሚያ ቤት ተገኝተው ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበትን የትሕትና ራስን ዝቅ የማድረግና የአገልግሎት መንገድ የሚያስታውስ ሥነ ሥርዓት ፈጽመዋል። በማረሚያ ቤቱ ተገኝተው ባሳረጉት የመሥዋዕተ ቅዳሴ ሥነ ሥርዓት ላይ የኦርቶዶክስ፣ የቡዳና የእስልምና እምነት ተከታይ የሆኑ የ12 የሕግ ታራሚዎችን እግር ማጠባቸው ተመልክቷል። ይህን ሥነ ሥርዓት በፈጸሙበት ጊዜ እንደተናገሩት ይህ ጌታችን ኢየሱስ ክርስቶስ ያስተማረን የእርሱን አራያነት በመከተል እንደ ካህን እንደ ጳጳስም እናንተን ለማገልገል ስል ከልብ አደርገዋለሁ በማለት ሥነ ሥርዓቱን ፈጽመዋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።